ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ከዋሽንግተን ዲሲ በአጭር ሞገድ በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ የማክሰኝታችን ጀመረ። በኢትዮጵያ ላንዶ ሪቨል ቃል የተባለ የጸሎትና የምህላ ጥሪ ተላለፈ።
በማህበረሰባችን ውስጥ ልዩ ቦታ ያላችሁ የህሊና ልዕልና የተለበሳችሁ ናችሁ። በሀገራችን ዋና ዋና የጋራ ጉዳዮች ላይ ተከታዮቻችሁን ምዕመናን በማስተማር፣ በማሰባሰብ፣ በመምከር፣ በማበረታታት ተስፋ እንዳይቆርጡ፣ እንዳይፈሩ፣ እንዳይደናገጡ በማድረግ ያላችሁ ሚና ከፍተኛ ነው።
ፕሬዚደንት ሳህለወርቅ ዘውዴ ከተናገሩት የተቀነጨበ ነው የሰማችሁት። የ9 ወር ህፃንና እናቱን ጨምሮ 8 ሰዎች ኮሮና ቫይረስ ተገኝቶባቸዋል። ዘገባውን በአብይ ርዕስ ይዘናል። ጤና ይስጥልኝ፣ እንደምን አመሻችሁ ክቡራትና ክቡራን። ከቤት እየሰራሁ ያስተናገድኳችሁ ያለሁት ሰሎሞን አባተ ነኝ። ዋሽንግተን ዲሲ ነው ያለሁት። ዝግጅቶቻችንን በፌስቡክ ላይቭ እና በአሃዱ ራዲዮ አየር ላይ እንደዋለ ማዳመጥ ትችላላችሁ። ብርሃን ኃይሉ በቅንብሩ አብራኛለች። ቨርጂኒያ ከሚገኘው ቤቷ ነው እያቀናበረች ያለችው። አሁን ወደ ሰዓቱ ዋና ዋና የዓለም ዜና ልሰዳችሁ።
በኢትዮጵያ ባለፉት 24 ሰዓታት የላብራቶሪ ምርመራ ከተደረገላቸው 264 ሰዎች ውስጥ 8ቱ በኮሮና ቫይረስ፣ ሁሉም ኢትዮጵያውያን ናቸው። በኢትዮጵያ በቫይረሱ የተያዙ ሰዎች ብዛት 52 ደርሷል ማለት ነው። በበሽታው መያዛቸው ከተረጋገጠው 8 ሰዎች 5ቱ ከዱባይ የመጡና በለይቶ ማቆያ ክትትል ሲደረግላቸው የቆዩ ናቸው ተብሏል። አፍሪካ የክትባት መሞከሪያ ማዕከላት ሆነም ሲል ለዓለም የጤና ድርጅት አስታወቀ። አፍሪካውያን የኮቪድ-19 ክትባት መሞከሪያ ማዕከል እንደማይሆኑ የዓለም የጤና ድርጅት ዋና ስራ አስኪያጅ ዶክተር ቴድሮስ አድሃኖም ግልጽ አደረጉ። ሁለት የፈረንሳይ የሳይንስ ጠቢባን አጉሪቱ የክትባት መሞከሪያ ማዕከል እንድትሆን ያቀረቡትን ሐሳብ ዋናው ዳይሬክተር አውግዘዋል። አፍሪካ የማንኛውም አይነት ክትባት ማዕከል እንደማትሆንና ልትሆንም እንደማትችል አስረግጠው ተናግረዋል። የቅኝ አገዛዝ አስተሳሰብ መቆም አለበት በማለት በ21ኛው ክፍለ ዘመን የዚህ አይነቱን ሐሳብ ከሳይንቲስቶች መስማት ውርደት ነው ብለዋል ዶክተር ቴድሮስ አድሃኖም። ይህ ዜና የተገኘው ከኢትዮጵያ የዜና አገልግሎት ነው። በትግራይ ክልል የኮሮና ቫይረስ ወረርሽኝን ለመከላከል ሲባል 1601 የህግ ታራሚዎች በይቅርታ እንዲፈቱ ተወሰነ። እስረኞቹ ከዛሬ ጀምሮ ወደ ቤተሰቦቻቸው እንደሚለቀቁ የክልሉ የጸጥታና የአስተዳደር ቢሮ ገልጿል። ሙልጌታ ጽብሃ ዝርዝር ዘገባ አለው።
የትግራይ ክልል የኮሮና ቫይረስ ወረርሽኝ መከላከል ኮማንድ ፖስት አባልና የክልሉ ጸጥታና አስተዳደር ቢሮ ኃላፊ አቶ ተኪው መተኩም ትላንት ማምሻውን በሰጡት መግለጫ እንዳመለከቱት ለኮሮና ቫይረስ ተጋላጭ የሆኑ የህግ ታራሚዎች በይቅርታ እንዲለቀቁ የክልሉ መንግስት ወስኗል። በይቅርታ እንዲፈቱ የተወሰነላቸው እስረኞች በቆይታቸው ጥሩ ስነ ምግባር ያሳዩና በጥፋታቸው የተጸጸቱ ናቸው ብለዋል። በዚህም የይቅርታ ህጉን አሟልተው ለተገኙ ነው ይቅርታ የተደረገው ሲሉ ገልጸዋል። ታራሚዎቹ ከዛሬ ጀምሮ ከቤተሰቦቻቸው ጋር እንደሚቀላቀሉም አቶ ተኪው አስታውቀዋል።
የማጣራት ስራ ተሰርቶ በነበረው የኮማንድ ፖስት መድረክ ላይ 1601 የይቅርታ ተጠቃሚ እንዲሆኑ ውሳኔ አስተላልፏል። በለካቴት 45ኛ የውሃት ልደት 2332 እንደወጡ ይታወቃል። አሁን ደግሞ ያው የነበረን የይቅርታ መመሪያ እንዳለ ሆኖ ነገር ግን በቫይረስ ሊጠቁ የሚችሉ ግምት ውስጥ በማስገባት የኔ ያህል የህግ ታራሚዎች ይህን እድል እንዲያገኙ ተወስኗል። አጠቃላይ ሁኔታውን እየተገመገመ የሰው ህይወት የማስቀደም ስራ የተሰራ እንደ ምስሌት ለመግለጽ ፈልጋለሁ።
በይቅርታ የሚወጡ እስረኞች ወደ ቤተሰቦቻቸውን ለመቀላቀል በክልሉ በታወጀው አስቸኳይ ጊዜ አዋጅ ከአንድ አካባቢ ወደ አንድ አካባቢ መጓዝ ስለማይፈቀድ ለነሱ ተብሎ በልዩ ሁኔታ መጓጓዣ እንደተዘጋጀላቸው አቶ ተኪው ገልጸዋል። ታራሚዎቹም በጥፋታቸው ተጸጽተው የሚቀላቀሉትን ማህበረሰብ እንደሚክሱ እምነታቸው መሆኑን የገለጹት ኃላፊው የኮሮና ቫይረስ ወረርሽኝ በመከላከል ዙሪያ እንዲያግዙ ጥሪ አቅርበዋል። ለአሜሪካ ድምጽ ሙልጌታ ጽብሃ መቀለም።
የአንድ የካሜሩን ከተማ ከንቲባ በሀገሪቱ 658 ሰዎች ያጠቃውን ኮቪድ-19ን መዛመት ለመገደብ የአፍና የአፍንጫ መሸፈኛ ጭንብል ማድረግ ግዴታ እንዲሆን አዘዋል። በሀገሪቱ 9 ሰዎች በኮሮና ቫይረስ መሞታቸው ተዘግቧል። ደው ላይ የተባለች የባህር ጠረፍ ከተማ ከንቲባ ሮጀር ምባሳ እንዲኔ ስለ ጭንብል ማድረግ ትዕዛዝ ትላንት እንዳስተላለፉ ሰራተኞች እየተዘዋወሩ ሊታጠቡ የሚችሉ ጭንብሎችን ማከፋፈላቸው ተዘግቧል። የቻድ አምባገነን መሪ የነበሩት ሰን ሀብሬ ሴኔጋል ከሚገኘው እስር ቤት ወጥተው ለሁለት ወራት ያህል በቤታቸው እንዲቆዩ አንድ ዳኛ ወስነዋል። በስብና ላይ ወንጀል በመፈጸም ተከሰው እድሜ እስከ የተፈረደባቸው ሀብሬ በሰባዎቹ ዓመታት የእድሜ ክልል ውስጥ ያሉ በመሆናቸው በኮቪድ-19 እንዳይጠቁ ጥንቃቄ ያስፈልጋል ተብሎ ነው ለ60 ቀናት ያህል በቤታቸው እንዲቆዩ የተወሰነው። በአገዛዛቸው ወቅት ጉዳት ደርሶብናል የሚሉ ሰዎች ውሳኔው እንደተቃወሙ የፈረንሳይ የዜና አገልግሎት ዘግቧል። ሴኔጋል ውስጥ 226 የቫይረሱ በሽተኞች እንዳሉ ተዘግቧል። 2 ሰዎች ሕይወታቸውን አጥተዋል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። ጃፓን ዛሬ በአንዳንድ የሀገሪቱ ክፍሎች በኮሮና ቫይረስ መስፋፋት ምክንያት አስቸኳይ አዋጅ ደንግጋለች። የብሪታንያ ጠቅላይ ሚኒስትር ቦሪስ ጆንሰን በኮቪድ-19 ተይዘው ሆስፒታል ይገኛሉ። የዩናይትድ ስቴትስ ባለስልጣኖች የኮሮና ቫይረስ በበረታባቸው አንዳንድ አካባቢዎች የመዛመቱ መጠን የማዝገም ምልክት ሳይታይ እንዳልቀረ ጠቁመዋል። የጃፓን ጠቅላይ ሚኒስትር ሺንዞ አቤ በቶኪዮና በሌሎች 6 አካባቢዎች የአስቸኳይ ጊዜ አዋጅ የደነገጉት ሕዝቡን ከቫይረሱ ለመከላከል መሆኑን ገልጸዋል። ሰዎች ለአንድ ወር ያህል ከቤት እንዳይወጡ ያዛል አዋጁ። የሀገሪቱን ኢኮኖሚ ለመደጎም $1 trillion ተመድቧል። የብሪታንያ ጠቅላይ ሚኒስትር ሁኔታ እየተባባሰ በመሄዱ በጠና ታመው እየታከሙ መሆናቸው ታውቋል። ብሪታንያ ውስጥ የቫይረሱ መዛመት ተባብሶ ባለፈው እሁድ 600 ሰዎች እንደሞቱ፣ ትላንት ሰኞ ደግሞ 400 ሰዎች እንዳጣች ብሪታንያ አስታውቃለች። በዩናይትድ ስቴትስ 11,000 ሰዎች ሕይወታቸውን አጥተዋል። በሙታን ብዛት ከኢጣሊያና ከስፓኝ ተጥላ 3ኛው ሀገር ሆናለች። ዩናይትድ ስቴትስ ላይ ከደረሰው ሞት 40% ኒውዮርክ ውስጥ ነው። አብዛኞቹ ደግሞ ኒውዮርክ ከተማ እንደሞቱ ተዘግቧል። የቫይረሱን መዛመት በመገደብ በኩል የመሻሻል ምልክት መታየቱን የኒውዮርክ አስተዳዳሪ አንድሪው ኮሞ ጠቁመዋል። ነገር ግን አስፈላጊው ጥንቃቄ ማድረጉ እንዲቀጥል መክረዋል። በደቡብ ኮሪያ የመሻሻሉ ሁኔታ እየቀጠለ ነው። ዛሬ 47 አዲስ የቫይረስ በሽተኞች እንደተገኙ ታውቋል። ነገር ግን የማገርሸቱ ሁኔታ እንዳይከተል ሲሉ ሰዎች ከቤታቸው እንዳይወጡ ባለስልጣኖች መምከራቸውን ቀጥለዋል። አውስትራሊያና ዴንማርክን በመሳሰሉት የአውሮፓ ሀገሮች አንዳንድ መሻሻል መታየቱ ተዘግቧል። ናይጄሪያ ውስጥ ፋንኬ አኬምቤሎ ቤሎ የተባለች ተዋናይት ህዝቡ ከቤት እንዳይወጣ ብትሰብክም ለባለቤቷ የልደት ቀን በዓል በማድረጓ የማህበረሰብ አገልግሎት ቅጣት ተፈርዶባታል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የሀገሪቱ ዋናው ተቆጣጣሪ ያቀረቡትን የጥረት ዘገባን እየተከራከሩ ነው። ዋናው ተቆጣጣሪ ያቀረቡት ዘገባ ለሕክምና ሰራተኞች የጤና ደህንነት የሚያስፈልገው መሳሪያ እጥረት መኖሩን፣ ሰዎች በቫይረሱ ተይዘው እንደሆነ ለማጣራት የሚያስፈልገው የምርመራ መሳሪያ እጥረት እንዳለም አመላክተዋል። ፕሬዚደንት ትራምፕ ትላንት ስለ ዘገባው በጋዜጠኞች ሲጠየቁ ግን የተሳሳተ ዘገባ ነው ሲሉ ተከራክረዋል። በዓለም ደረጃ ካለው የበለጠ ምርመራና ውጤት አግኝተናል በማለት የሀገሪቱ የጤናና የሰብአዊ አገልግሎት ተጠባባቂ ዋና ተቆጣጣሪ ያቀረቡትን ጥናታዊ ዘገባ እንደማይቀበሉ ገልጸዋል። ይህን ዘገባ ያቀረቡት ባለስልጣን ማን እንደሆነና መቼ ስልጣን ላይ እንደወጡ ፕሬዚደንቱ ጋዜጠኞቹ እንዲነግሯቸው ከጠየቁ በኋላ በኦባማ ጊዜ የተሾሙ ማለት ነው በማለት አንጓጠዋል። በሌላ በኩል ደግሞ ሃይድሮክሲክሎሮኪን የተባለው ለወባና ሌሎች በሽታዎች የሚሰጠው መድኃኒት ለኮሮና ቫይረስ በሽታ የሚረዳ መሆኑን በሳይንሳዊ መንገድ ያልተረጋገጠ ቢሆንም ለቫይረሱ ሕክምና ዩናይትድ ስቴትስ ወደ 30 ሚሊዮን የሚጠጋ የሃይድሮክሲክሎሮኪን ኪኒን ገዝታለች ብለዋል። ፕሬዝዳንት ትራምፕ ተስከኛ ሀገሪቱ የጤና ጉዳይ ቀበብት መድኃኒቱ ገና ጥናት እየተደረገበት ያለ እንጂ ከኮቪድ-19 በሽታ የሚያድን መሆኑ አልተረጋገጠም በማለት ቢያስጠነቅቁም ፕሬዝዳንት ትራምፕ ግን መድኃኒቱን በመውሰድ ምን ይጎዳሉ በማለት በሽተኞች ሃይድሮክሲክሎሮክዊን እንዲወስዱ እያበረታቱ ነው። የአፍሪካ ፋርማሲዎች ወይም የመድኃኒት መሸጫ መደብሮች የወባ መድኃኒት የሆነው ሃይድሮክሲክሎሮኪን እያለቀባቸው መሆኑ ተዘግቧል። በሳይንሳዊ መንገድ ያልተረጋገጠ ቢሆንም ለቫይረሱ በሽታ መድኃኒት ይሆናል በሚል ሰዎች እየገዙት ነው ተብሏል። ሃይድሮክሲክሎሮኪን ወባን፣ ሎኮስንና ቁርጥማትን ለማከም የሚጠቅም መድኃኒት መሆኑ ታውቋል። ፕሬዚደንት ትራምፕ ግን የኮሮና ቫይረስ በሽተኞች እንዲጠቀሙበት አበክረው እየገፉ ነው። የአውስትራሊያ ካርዲናል ጆርጅ ፔል ከሁለት ዓመታት በፊት በልጆች ላይ የወሲብ በደል ፈጽመዋል ተብለው ክስ ተመስርቶባቸው የነበረ ሲሆን ዛሬ የሀገሪቱ ከፍተኛ ፍርድ ቤት ከክሱ ነፃ እንዲሆኑ በይኗል። የ78 ዓመት ዕድሜው ካርዲናል ሜልበርን በሚገኘው የቅዱስ ፓትሪክ ካቴድራል ሊቀ ጳጳስ እያሉ እንደ አውሮፓ አቆጣጠር በ1996 ዓ.ም በሁለት የቤተ ክርስቲያኑ አገልጋይ ወንድ ልጆች ላይ የወሲብ በደል ፈጽመዋል በሚል ነበር የተከሰሱት። አምና የስድስት ዓመታት እስራት ተፈርዶባቸው ነበር። ይግባኝ በማለታቸው ግን የሀገሪቱ ከፍተኛ ፍርድ ቤት ክሱ ሙሉ በሙሉ አሳማኝ አለመሆኑ ከመጀመሪያውኑ መታየት ነበረበት በማለት በነጻ ለቋቸዋል። አድማጮች፣ የምሽቱ ዜናችን እዚህ ላይ አበቃ። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው።
አመሰግናለሁ አዳነች ለዜናው። ሜሪላንድ ከሚገኘው ቤቷ ነው ዜናውን ያሰማችን አዳነች። ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎ ሄርትዝ በ25 ሜትር ባንድ በ11695 በ12110 እና በ12140 ኪሎ ሄርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የማክሰኞ መጋቢት 29 2012 ዓመተ ምህረት ምሽት ፕሮግራም ነው። በፌስቡክ ላይቭ አት ቪኦኤ አምሃሪክ እንዲሁም በአሃዱ ራዲዮ 94.3 ላይ ስርጭታችንን በቀጥታ ማዳመጥ ይቻላል። በተለመደው አጠራር የህዳር በሽታ የሚባለውና ከአዲሱ ኮሮና ቫይረስ ጋር ተመሳሳይነት ያለው ስፓኒሽ ፍሉ የሚባል እንዲሁ ዓለምን ያዳረሰ ወረርሽኝ የዛሬ 100 ዓመት ገደማ ኢትዮጵያ ውስጥም ተስፋፍቶ ያደረሰውን የበዛ ሞትና ጉዳት ለመቋቋምና ለማቆም ቤተ እምነቶችና የሃይማኖት አባቶች ብዙ እንደጣሩና ውለታ እንደሰሩ ታሪክ ዛሬ ያስታውስላቸዋል።
ይህ በሽታ ተላላፊ መሆኑን አውቅ ያለሁኝ፣ ተላላፊነቱም ደግሞ በንክኪነት ነው። ስለዚህ ራሴን አግልዬ መቀመጥ አለብኝ፣ ከማንም ልገናኝ አይገባም።
በሁለተኛው አጋማሽ ዘገባ ይዘናል፣ አብራችሁን ቆዩ። አሁን የዕለቱ የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል። በኢትዮጵያ የዘጠኝ ወር ህፃንና ወላጅ እናቱን ጨምሮ 8 ሰዎች ለኮሮና ቫይረስ መጋለጣቸው መረጋገጡን የጤና ሚኒስቴርና የኢትዮጵያ ህብረተሰብ ጤና ኢንስቲትዩት ገለጹ። የኢትዮጵያ የሃይማኖት ተቋማት ጉባኤ ደግሞ ለአንድ ወር የሚቆይ ልዩ የጸሎት ስርዓት ለማከናወን ለመላው ምእመን ጥሪ አስተላልፏል። ሙክታር ጀማል ዝርዝሩን ይዟል።
የኢትዮጵያ ህብረተሰብ ጤና ኢንስቲትዩት ባለፉት 24 ሰዓታት የላብራቶሪ ምርመራ ካደረገላቸው 264 ሰዎች ውስጥ 8 ሰዎች የኮሮና ቫይረስ እንደተገኘባቸው አስታውቋል። ይህን ተከትሎ አጠቃላይ ቫይረሱ የተገኘባቸው ሰዎች ቁጥር 52 መድረሱን የተገለጸው የኮሮና ቫይረስ ከተገኘባቸው 8ቱ ሰዎች 5ቱ ከዱባይ የመጡና በለይቶ ማቆያ ውስጥ ክትትል ሲደረግላቸው የነበሩ ሲሆን አንዱ የዘጠኝ ወር ህፃን፣ ሌሎቹ ቫይረሱ የተገኘባቸው አንዷ ከታይላንድ መጣ በለይቶ ማቆያ ክትትል ሲደረግላት የነበረች የ24 ዓመት ሴት ኢትዮጵያዊ ስትሆን ከእንግሊዝ ለንደን መጣ በአዲስ አበባ ለይቶ ማቆያ ክትትል ሲደረግላት የነበረ የ30 ዓመት ሴት ኤርትራዊት እንደምትገኝም ተገልጿል። ሌላኛው የ19 ዓመት እድሜ ያለው ኢትዮጵያዊ የውጭ አገር ጉዞ ታሪክ የሌለውና ከማጋ ንክኪ እንደነበረው ስካውን ያልተለየ መሆኑ ተገልጿል። በሀገርና ዓለም ላይ የሚታየውን የኮሮና ቫይረስ ወረርሽኝን የኢትዮጵያ ሃይማኖት ተቋማት ጉባኤ የበላይ ጠባቂ አባቶች በመላ የሀገሪቷ ክፍል ተግባራዊ የሚሆን ለአንድ ወር የሚቆይ ልዩ የጸሎትና የንስሐ መርሃ ግብር ትላንትና ይፋ አድርገዋል። ሁሉም የእምነት አባቶች በመርሃ ግብሩ ላይ የተሳተፉ ሲሆን የኢትዮጵያ ፕሬዝዳንት ሳህለ ወርቅ ዘውዴ ዝግጅቱ ላይ ተገኝተው መልእክት አስተላልፈዋል።
የሃይማኖት አባቶች በማህበረሰባችን ውስጥ ልዩ ቦታ ያላችሁ የህሊና ልዕልና የተለበሳችሁ ናችሁ። በሀገራችን ዋና ዋና የጋራ ጉዳዮች ላይ ተከታዮቻችሁን ምዕመናን በማስተማር፣ በማሰባሰብ፣ በመምከር፣ በማበረታታት ተስፋ እንዳይቆርጡ፣ እንዳይፈሩ፣ እንዳይደናገጡ በማድረግ ያላችሁ ሚና ከፍተኛ ነው። የሰው ልጅ ዙሪያው ገደር ሲሆንበት ከጨለማ ሌላ አልታይ ሲለው ከዚህ ጨለማ በኋላ ብርሃን እንዳለ በማሳመን የህይወት ጽዋው በግማሽ ሙሉ እንጂ በግማሽ ጎዶሎ እንዳልሆነ ልታሳምኑ የምትችሉ ትልቅ ምርኩዝ ናቸው።
በሌላ በኩል የአዲስ አበባ ከተማ አስተዳደር የኮሮና ቫይረስ ስርጭትን ለመከላከል የታክሲ አገልግሎት የሚሰጡ ተሽከርካሪዎች የተሳፋሪ ቁጥርን በግማሽ እንዲቀንሱ ውሳኔ አስተላልፏል። በውሳኔው ላይ ቪኦኤ ያነጋገራቸው የአዲስ አበባ ከተማ ትራንስፖርት ባለስልጣን መከተል ስራ አስኪያጅ አቶ በድሉ ለሊሳ ተከታዩም ብለዋል።
ይሄ ውሳኔው የብዙሃን ትራንስፖርት አገልግሎት የሚሰጡ ታክሲዎችን፣ የከተማ አውቶቡሶችን እንደዚሁም ባጃጅ የሚመለከት ነው። እንደዚሁም ሞተር ሳይክልን ይመለከታል ማለት ነው። ታክሲዎች 12 ሰው የሚጭኑ የነበሩት 6 ሰው እንዲጭኑ፣ ሃይገሮች 4 ሰው ይጭኑ ነበር፣ አሁን 12 ሰው ቅጥቅጥ በተመሳሳይ። የአውቶቡሶች ደግሞ የአንበሳና የሸገር አውቶቡሶችን በሚመለከት ወደ 30 ሰው ዝቅ እንዲሉ ተደርጓል ማለት ነው።
ዛሬ የወጣው መግለጫ የሀገር አቋራጭ ትራንስፖርትን በተመለከተ በአዲስ አበባ የሚገኙ የሀገር አቋራጭ ትራንስፖርት ባለ ንብረቶች የአዲስ አበባ ከተማ አስተዳደር ጥሪ አቅርቧል። ምንድን ነው የታሰበው?
የትራንስፖርት አማራጭ ማስፋት ስለሚያስፈልግ ዛሬም አሁን ትግበራው ሲጀመር በተወሰነ መልኩ ሰልፎች ተስተውለዋል እና በአንድ ታክሲ የሚሄዱት አሁን በሁለት ታክሲ ስለሚሄዱ ተጨማሪ አቅርቦት የትራንስፖርት አቅርቦት ስለሚያስፈልግ ከአዲስ አበባ ወደ ተለያዩ ሀገሪቱ ክፍል የትራንስፖርት እንቅስቃሴ ስለተገታ አሁን ሀገር አቋራጭ አውቶቡሶች እንቅስቃሴ ላይ አይደሉም እና ከተማው ላይ ማገልገል እንዲችሉ በተሻለ መልኩ የከተማ ውስጥ ያለውን የትራንስፖርት እጥረት እንዳይከሰት እና በተሻለ መልኩ ለማገልገል እንዲያመች ተብሎ ታስቦ ነው ጥሪው የተላለፈላቸው። ጥሪውን ተከትለው ለጥሪው ምላሽ የሚሰጡት የሀገር አቋራጭ አውቶቡሶች ሲመጡ ያው ትምህርት የሚሰጣቸው ይሆናል።
ታክሲዎችና ሃይገር አውቶቡሶችን የመጫን አቅማቸውን ወደ መደበኛ እስኪመለስ ድረስ ቀድሞ ከነበረው የታሪፍ ክፍያ ተሳፋሪዎች በእጥፍ አድርገው እንዲከፍሉ የተወሰነ ሲሆን ከመጋቢት 29 ጀምሮ ታክሲም ሆነ ሃይገር አውቶቡስ ከጠዋቱ 12 ሰዓት በፊትና ከምሽቱ 2 ሰዓት በኋላ አገልግሎት እንዳይሰጥ መታገዱም ተገልጿል። ይህንን ድንጋጌ አልፎ የተገኘ ማንኛውም አሽከርካሪ የ5000 ብር ቅጣት የሚጠብቀውና በተጨማሪም የአሽከርካሪው መንጃ ፈቃድ እስከ መጨረሻው እንዲታገድ የሚደረግበት ውሳኔ መተላለፉ ተነግሯል። ለአሜሪካ ድምጽ ሙክታር ጀማል ነኝ ከአዲስ አበባ።
አሜሪካ ድምጽ መጽሔት ነው ያደመጣችሁ ያላችሁት። ክቡራትና ክቡራን የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። አመሰግናለሁ ሙክታርን ለዘገባው። የትንታኔው መጽሔት ይቀጥላል። ለጋና የአምቦ ዩኒቨርሲቲዎች በኮሮና ቫይረስ መተላለፍና ኮቪድ-19 ላይ ለሰው ዕውቀት ለማስጨበጥ ከከተማ እስከ ገጠር እየሰሩ መሆናቸው ተገልጿል። ሰው ማህበራዊ መራራቅን አሁንም ተግባራዊ እያደረገ አይደለም ሲሉ ደግሞ የዩኒቨርሲቲዎቹ ፕሬዝዳንቶች ወቅሰዋል። ናኮር መልካ ዝርዝሩ።
የአምቦ ዩኒቨርሲቲ ፕሬዝዳንት ዶክተር ታደሰ ቀና እንዲሁም የጤና ኮሌጅ መምህራንና መላው የዩኒቨርሲቲው መምህራን ከባለፈው ሳምንት ቅዳሜ ጀምሮ በተለያዩ ከተሞች ኮሮና ቫይረስን አስቀድሞ ለመከላከል እየሰጡ ስላሉት ግንዛቤ እንዲህ ይገልጻሉ።
የሰማ አጽንኦት እንዲሰጥ፣ ያልሰማን እንዲሰማ፣ በዚሁ በሕክምና ተቋማት እንወጡትን ምክሮችን በተለያዩ ከተሞች በአካል በመሄድ ቡድኑንም መመራው እኔ ነኝ። ነገር ግን ከምዕራብ ሸዋ የጤና ቢሮ ሰዎች ጋር እንደ እንዲሁም ከኛ ሪፈራል ሆስፒታል ሐኪሞች የተገኙበት መምህራኖቻችን የተገኙበት በአካል ተገኝተን በተለያዩ ከተሞች የግንዛቤ ማስጨበጫ ስራ እየሰራን ያለ ነው። አራት ከተሞች ሄደናል። መጀመሪያ የጀመርነው ቅዳሜ ዕለት አምቦ ከተማ ውስጥ መጀመርነው። ዕለቱ ትልቅ የገባ ቀን ነበረ። ቀጥሎ ባቢጭ የሚባል ከተማ ይም፣ ከዛ ጉደር፣ ዛሬ ሁለት ከተሞች ጥቁር እንጅኒ እና ሸነን የሚባሉትን ከተሞች ነው የሸፈነው እስካሁን።
እግረ መንገዳችሁን በዛ አካባቢ ያሉትን የገጠር ህብረተሰቦችንም እንደዛው ግንዛቤ ተሰጣላችሁ?
አዎ አዎ፣ እየሰጠን ነው የምናልፈው። በተቀዳ ድምፅም አለ፣ እኛም በማይክ እየተናገር መልዕክት እያስተላለፍን ነው የምንሄደው። መንገዶቹ ላይ ወረቀቶችን እየበተን ነው የምንገሰገሰው።
ይህ ግንዛቤ መስጠቱ ስራ በሌሎችም ከተሞችና የገጠሩ ህብረተሰብ በሚኖሩባቸው ስፍራዎች እንደሚቀጥል ተናግረዋል ዶክተር ታደሰ። የወለጋ ዩኒቨርሲቲ ፕሬዚዳንት ዶክተር ሀሰን ዩሱፍም ኮሮናን አስቀድሞ ለመከላከል የዩኒቨርሲቲው ማህበረሰብ የግንዛቤ በመጡ ተግባር ላይ እየተሳተፈ እንደሚገኝ ገልጸዋል።
ቀድሞ በኮሚኒቲ ሬዲዮ ማጠቀምት ፋና ኤፍኤም አለ። በዛ ላይ ዘላቂነት ለአንድ ሳምንት በላይ የወለጋ ዩኒቨርሲቲ ሪፈራል ሆስፒታል አለ። ያ ሪፈራል ሆስፒታል ውስጥ ያሉት ስፔሻሊስት ሐኪሞች አሉ። ከዚህ ስራ ጋር የተያያዙ ሙያ ያላቸው እነሱ በየቀኑ ሰፊ የግንዛቤ ማስጨበጫ ስራዎች ሲሰሩ ነበረ። የተለያዩ ፓምፕሌቶች፣ ባነሮች በተለያየ መንገድ ህዝቡ ጋር ለመድረስ ከፍተኛ ጥረት ሲያደርጉ ነበረ። በዛ መጨረሻ ላይ በሰፊው ባለፈው ሶስት አራት ቀን ደግሞ ወደ ህዝቡም በመውጣት ወደ ገበያ አካባቢ፣ ወደ መናራ አካባቢ፣ በነቀምት አካባቢ እንደዛውም አለፍ ብለንም ወደ አካባቢ ያሉት ወረዳዎች አሁን ዛሬ የተጀመሩ ስራዎች አሉ።
ምንም ያህል እንደ ዩኒቨርሲቲ ያለ ተቋም የጤና ባለሙያዎችና መንግስት ወረርሽኙን አስከታዎች መዘናጋት እንደሚታይ ማስተዋላቸውንም የዩኒቨርሲቲ ፕሬዚዳንቶቹ ገልጸዋል።
የታዘብነው ነገር በተለይ ከማህበራዊ መራራቅ ወይም የሶሻል ዲስታንስ የምለው ነገር በተለይ እኛ አስበንበት ከተሞች ስንት ትላልቅ ገበያ የሚሆኑበትን ቀን ነው መርጠን የምንሄደው። ይሄ የገበያ ሁኔታ ምን ይመስላል የምለውንም ለማየት ነው። ሰው ሰምቷል ወይ? የገጠሩ ህዝብ ሰምቷል ወይ? እየተጠነቀቀ ነው የምለውንም ለማየትም በዛውም ለማስተማርም ነው። እና ባየናቸው ከተሞች በአብዛኛው ከአምቦ በስተቀር የዚህ ማህበራዊ ራቅ ወይም ሶሻል ዲስታንስ ያለው ነገር ብዙም ሰው የተገነዘበው አይመስልም። በጣም ትስስክ የሆነ የግብይት ሂደት ነው ያለው። ሰው ብዛት ያለው ሰው አለ። ከገጠር ከተማ የመጡ ሰዎች አሉ። ይህንን የታዙ ነው። በጣም አሳሳቢ ነገር
ግን በአብዛኛው የሚባል ሁኔታ የአመለካከት ግንዛቤ ለውጥ አይታይም በሰፊው። ስለዛም አሁን በየቦታው በየገበያ ቦታም በትራንስፖርቴሽን መናር አካባቢ በአንዳንድ ምስጋቶች ህዝቡ እንደ በፊቱ በሶ የመታየት በበሽታው በሚያጋልጥ ሁኔታ የመንቀሳቀስ ሁኔታዎች ይታያሉ።
ለዚህም መፍትሄ ነው የሚሉትን እንዲያስረዳሉ።
አሁን ሰፊ ስራ የሚፈልግ ነው። ይሄ ግንዛቤ ማስጨበጫ ስራ ገና ተጠናክሮ መቀጠል እና ብዙ ስራዎችን መስራት ያስፈልጋል። እንግዲህ ህዝቡ ከመዘናጋት ወጥቶ የሚተላለፉ መልዕክቶችን ግንዛቤዎችን ተቀብሎ ካልተገበረ ድረስ ለውጥ ማምጣት አይችልም። ግን ያን ለማምጣት ሌላ ተጨማሪ እርምጃዎችን በመንግስትም እየታሰበ መወሰድ ያስፈልጋል ብዬ ነው የማስበው።
ወደ እያንዳንዳችን ቤት፣ ወደ እያንዳንዳችን ጎረቤት፣ ወደ እያንዳንዳችን ማህበረሰብ እንዳይገባ ሁሉም ሰው ድርሻ አለው ብለን ነው የምናምነው። ማድረግ ያለብን በተለይ ግንዛቤ ማስጨበጡን አጠናክረን እንቀጥላለን። በዩኒቨርሲቲያችን ቢያንስ በምዕራብ ሸዋ ስር ያሉትን ትናንሽ ከተሞች የማደራረስ አላማ ነው ይዘን ያለ ነው። ከተሞቹም ብቻ ሳይሆን እግረ መንገድ ለገጠር የሚመጡትንም ሰዎች እናገኛለን። አንድ አሁኑ እንደጀመር ነው የገባ ቀኖችን ተከትለን እንነዳለን። ምክንያቱም ይሄ ግንዛቤ ማስጨበጡ ከሁሉም የሚሻለው እሱ ስለሆነ ነው። ይህን በሽታ ህብረተሰቡ ውስጥ እንዳይሰራጭ መቆጣጠር ካልቻል በሽታው ወረዳ ገብቶ ቀበሌ ገብቶ እያንዳንዱ መንደር ከገባ በኋላ ባለን የሕክምና አቅም ሐኪምን ለማዳን በጣም ከባድ ነው።
የዩኒቨርሲቲዎቹ ሪፈራል ሆስፒታሎች የኮሮና ቫይረስ ወረርሽኝን በየአካባቢው የሚከሰት ከሆነ ለይቶ ለማቆየትና ለማከም ቅድመ ዝግጅት ማድረጋቸውን ገልጸዋል። የዩኒቨርሲቲ ተማሪዎች ወደ ቤተሰቦቻቸው የተሸኙ በመሆኑም ዩኒቨርሲቲዎቹም ለዚሁ አገልግሎት የሚውሉ መሆኑን ጠቁመው፣ ነገር ግን ወረርሽኙ ከመከሰቱ በፊት ህብረተሰቡ አስቀድሞ ጥንቃቄ እንዲያደርግ እንዲሁም በጤና ባለሙያዎች የሚተላለፉ ምክሮችን ተግባራዊ በማድረግ ራሱን፣ ቤተሰቡንና ሌላውን የህብረተሰብ አባላት ከበሽታው እንዲጠብቅ አሳስበዋል። ለአሜሪካ ድምፅ ናኮር መልካ ከአምቦ።
ተከታዩ ዘገባ እናልፋለን። ወደ ዓለም አቀፍ የኮቪድ-19 ጉዳዮች ይወስደናል። ለኮሮና ቫይረስ መጋለጣቸው የተረጋገጠው የእንግሊዝ ጠቅላይ ሚኒስትር ቦሪስ ጆንሰን ለሁለተኛ ቀን በሆስፒታል የተጠናከረ የቅርብ ሕክምና ክትትል እየተደረገላቸው ነው። ጃፓን የአስቸኳይ ጊዜ አዋጅ መጣለች። በዩናይትድ ስቴትስ አንዳንድ አካባቢዎች ደግሞ የኮቪድ-19 ጥፋት ረገብ ያለ ነው የሚሉ ባለስልጣናት እየተሰሙ ናቸው። ለሌሎችም የዓለምና የዩናይትድ ስቴትስ የኮቪድ-19 ነክ ዘገባዎች ቆንጅት ታየ ቨርጂኒያ ከሚገኘው ቤቷ ተከታዩን ዘገባ አጠናቅራለች።
የጃፓን ጠቅላይ ሚኒስትር ሺንዞ አቤ በቶኪዮና በሌሎች አራት አውራጃዎች አስቸኳይ ጊዜ ለማወጅ ወሰኑት በህይወትና በኢኮኖሚው ላይ ከባድ ጉዳት እያስከተለ ካለው ሁኔታ ህዝቡን መጠበቅ አስፈላጊ ሆኖ በመገኘቱ ነው ሲሉ አስረድተዋል። ላንዶር የሚዘልቀው አስቸኳይ ጊዜ ድንጋጌ ህዝቡ ቤቱ እንዲቀመጥ ለማሳሰብ ጊዜ እንደሚሰጥ ነው መንግስታቸው የገለጸው። በዚያም ላይ መንግስቱ ወደ 1 ትሪሊዮን ዶላር የሚጠጋ የኢኮኖሚ ድጋፍ ወጪ መድቧል። በሌላ በኩል በኮሮና ቫይረስ መጠቃታቸው እንደተረጋገጠ ከሰው ተለይተው ተቀምጠው የነበሩት የብሪታንያው ጠቅላይ ሚኒስትር ቦሪስ ጆንሰን ህመማቸው ሳይሻሻል በመቅረቱ እሁድ ለት ሆስፒታል መግባታቸው ይታወሳል። አሁንም ሁኔታቸው በመባባሱ ትናንት ጥብቅ የህክምና ክትትል ክፍል ICU ተዛውረዋል። ይሁን እንጂ በመተንፈስ አጋዥ መሳሪያ ሬስፒሬተር የሚረዱበት ደረጃ ላይ እንዳልሆኑ ነው የተገለጸው። ብሪታንያ ውስጥ ከትናንት በስቲያ እሁድ 600 ሰኞ ተጨማሪ 400 ሰዎች በኮሮና ቫይረስ ምክንያት መሞታቸው ተገልጿል። በዩናይትድ ስቴትስ በኮሮና ቫይረስ ምክንያት የሞቱ ሰዎች ቁጥር 11000 ተጠጋ ሲሆን በሞቱ ሰዎች ቁጥር ከጣሊያንና ከስፔን ቀጥላ ሶስተኝነቱን ይዛለች። 40 ከመቶ ሰዎች የሞቱት ኒውዮርክ ክፍለ ግዛት ከዚያም የሚበዙት ኒውዮርክ ከተማ ውስጥ ነው። የክፍለ ሀገሩ አገረ ገዢ አንድሩ ኮሞ ሆስፒታል የሚገቡትና ባስኪ ደረጃ በጽኑ የታመሙ ህሙማን ቁጥር በመቀነሱ የወረሽኙ አሰረጫጨት ጋብ የማለት ምልክት እያሳየ ሳይሆን እንዳልቀረ ተናግረዋል። ያም ብለውም ሰው በግንኙነቱ አካላዊ ርቀት መጠበቁን መቀጠል እንዳለበት ነው ያሳሰቡት። በዚያም ላይ ትምርት ቤቶችና የግድ ክፍት መሆን የሌለባቸው የንግድ ድርጅቶች እስከዚህ የአውሮፓውያን ሚያዝያ ወር መጨረሻ ድረስ ተዘግተው እንደሚቆዩ አገረገዢው አስታውቀዋል። ይህንን ቫይረስ እንናቀውና ወዮልን፣ በገዛጃችን አበሳችንን ነው የምናየው፣ አሁን የምንሳነፍበት ጊዜ አይደለም ሲሉ አንድሮ ኮሞ አስጠንቅቀዋል። በደቡብ ኮሪያ አሁንም ሁኔታው መሻሻሉን እንደቀጠለ ነው። ዛሬ 47 ብቻ አዲስ ተያዦች መገኘታቸውን በትገልጸም ታዲያ ባለስልጣናቱ ይህ ይዞታ ሊቀለበስ ይችላል በሚል ስጋት ሰው አሁንም ቤቱ መቀመጡን እንዲቀጥል እያሳሰቡ ናቸው። ሌላው ራሳቸው ለይተው ባሉበት እንዲቀመጡ የተደረጉ ሰዎች ሹልክ ሹልክ ያሉ እንዳይወጡ ለመከታተል እጅ ላይ በሚታሰር ኤሌክትሮኒክ መሳሪያ ቁጥጥር ለማድረግ የደቡብ ኮሪያ ባለስልጣናት እያሰቡ መሆናቸው ተጠቁሟል። ይህን መሰል የክትትል መንገድ በዩናይትድ ስቴትስዋ ዌስት ቨርጂኒያ ክፍለ ግዛት በትናንትናው ዕለት ተፈቅዷል። የአካባቢ አስተዳደር ባለስልጣናት በቫይረሱ መያዛቸው ተረጋግጦ ነገር ግን ለይቶ ማቆያ ማዕከል አንገባም ያሉ ሰዎችን ቁርጭምጭሚት ላይ በሚታሰር ኤሌክትሮኒክ መሳሪያ እንዲከታተሏቸው በፍርድ ቤት ፈቃድ አግኝተዋል። በአፍሪካ የኮሮና ቫይረስ ዜናዎች ደግሞ በሰብዕና ላይ ወንጀል በመፈጸም ወንጀል ሴኔጋል ውስጥ እድሜ ይፍታ እስራት ላይ የሚገኙት የቀድሞ የቻድ አምባገነን መሪ ሂሴኔ ሀብሬ ለሁለት ወራት ከወህኒ ቤት እንዲለቀቁ በፍርድ ቤት ተፈቅዶላቸዋል። ሀብሬ እድሜያቸው በሰባዎቹ አመታት ውስጥ ያሉ አዛውንት መሆናቸውና አረጋውያን ቫይረሱ እንዳይዛቸው እጅግ መጠንቀቅ ያለባቸው መሆኑ ታስቦ ከሰብአዊነት አኳያ እንዲለቀቁ ጠበቃቸው ጠይቀውላቸው ዳኛው እንደፈቀዱ ነው የተገለጸው። የሴኔጋል ባለስልጣናት አዲስ እስረኞችን ዳካር በሚገኝ የተለየ ወህኒ ቤት ለየብቻ ለማቆየት ማቀዳቸውን ነው ዳኛው የገለጹት። የሂሴኔ ሀብሬ አገዛዝ ሰለባዎች ማህበር ግን አምባገነኑን በጤና ቀውሱ አሳቦ መልቀቅ ትክክል አይደለም ብለው ተቃውሞ ማሰማቱን የፈረንሳይ የዜና ወኪል ዘግቧል። በሌላይቱ የአፍሪካ ሀገር ካሜሩን ደግሞ የባህር ዳርቻይቱ ከተማ የዱዋላ ከንቲባ የኮሮና ቫይረስ ወረርሽኝን ለመከላከል ነዋሪዎች በአፍና አፍንጫ ጭንብል እንዲሸፈኑ ትዕዛዝ ሰጥተዋል። ካሜሩን ውስጥ እስካሁን 658 ሰዎች
በቫይረሱ መያዛቸው ሲረጋገጥ 9 ሰዎች በበሽታው ምክንያት ሞተዋል።
አመሰግናለሁ ቆንጂት። ከዚህ በሳምንት 7 ቀን ከምሽቱ 3 ሰዓት እስከ 4 ሰዓት በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከምናቀርብላችሁ መደበኛ ዝግጅታችን በተጨማሪ በተመሳሳይ ሞገዶች ከምሽቱ 2 ሰዓት እስከ ምሽቱ 2 ሰዓት ተኩል ጋቢና በሚል ርዕስ የሚቀርብላችሁን ስርጭት እንድታደምጡ እንጋብዛለን። ዌብሳይታችን amharic.voanews.com ላይ እንገኛለን። በፌስቡክ እና በትዊተር ቪኦኤ amharic ብላችሁ ከተሉን ተነጋገሩ። በኢንስታግራም እና በዩቲዩብም ታገኙናላችሁ። ስርጭቶቻችንን ከኦዲዮ ናው እንዲሁም በእጅ ስልካችሁ voa.horn.mobi ላይ ታገኛላችሁ። በፌስቡክ ላይቭ በቀጥታ ልታዳምጡን ትችላላችሁ። በአሃዱ ራዲዮ 94.3 ላይም በቀጥታ እንደመጣለን። እንዲሁም የ ቪኦኤን አፕ ቪኦኤ ሆርን ኦፍ አፍሪካ ብላችሁ ብትጭኑ ዝግጅቶቻችንን በቀላሉና በጥራት ማዳመጥ ትችላላችሁ፣ መሳተፍም ትችላላችሁ። አድራሻችንን ለማስታወስ ያህል ክቡራትና ክቡራን፣ ተዘዋዋሪው የስልክ መስመራችን 202-205-9942 የውስጥ መስመር 14 ነው። እንዲሁም የኢሜይል አድራሻችን horn@voanews.com ነው። የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ኃይሉ ነች። የዌብና ማህበራዊ መገናኛ ፕሮዲውሰራችን አበባየው ገበያው ነች። ለዜናው አዳነች ፍሳሐዬ፣ ዋና አዘጋጅ ትዝታ በላቸው፣ ያስተናገድኳችሁ ያለሁት ሶሎሞን አባተነን። በኮቪድ-19 ምክንያት ሁላችንም ከየቤታችን ሆነን ነው እየሰራን ያለነው። ይህንን ስርጭትም ወደ እናንተ እያደረስን ያለነው አብራችሁን ቆዩ እስከ ምሽቱ 4 ሰዓት። ማስታወቂያ አለኝ የተከበራችሁ አድማጮች። ነገ ስትሬት ቶክ አፍሪካ በኮሮና ቫይረስ ላይ ውይይት ይዟል። ታውን ሆል የአዳራሽ ውስጥ መሰል ውይይት ነው። ቅንብሩ በኢንተርኔት የሚካሄድ ውይይት ነው። ጥያቄዎቻችሁን ከኢትዮጵያም የተለያዩ አካባቢዎች ላካችሁልን አላችሁ፣ ከአፍሪካም የተለያዩ አካባቢዎች የደረሱን ጥያቄዎች አሉ። ነገ ስትሬት ቶክ አፍሪካ የቴሌቪዥን ስርጭት ነው። በተለመደው ሰዓት ታገኙናላችሁ። ለትክክለኛው ሰዓት ዌብሳይታችንና ፌስቡክ ገጻችንን ፈትሹ። ስትሬት ቶክ አፍሪካ በኮሮና ቫይረስ ላይ ነገ ረቡዕ መጋቢት 30 በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ራዲዮ ጣቢያ ስርጭት ይቀጥላል። ገቢያቸው አነስተኛ የሆነ ሰዎች በኮሮና ቫይረስ ወረርሽኝ ሳቢያ ለማህበራዊና ለሰብአዊ ቀውስ እንዳይጋለጡ በማሰብ የአርባ ምንጭ ከተማ በጎ አድራጊ ወጣቶችና ነጋዴዎች በራሳቸው ተነሳሽነት ገቢ ያሰባሰቡ መሆናቸውን ለቪኦኤ ገልጸዋል። 14 ሚሊዮን ብር የሚደርስ ድጋፍ መሰብሰቡን የአርባ ምንጭ ከተማ አስተዳደር ገልጧል። የሐዋሳው ሪፖርተራችን ዮናታን ዘብዲዮስ ተጨማሪ ዘገባ አለው።
የኮሮና ቫይረስ ወረርሽኝ ያስከትል የሚችለው ማህበራዊና ኢኮኖሚያዊ ቀውስ አሳስቦናል ያሉ የአርባ ምንጭ ከተማ በጎ ፈቃደኛ ወጣቶችና ነጋዴዎች ቀውሱን ለመቋቋም ይረዳል ያሉትን ገቢ በአይነትና በገንዘብ በራሳቸው ተነሳሽነት ቤት ለቤትና እስከ ግል ድርጅቶች ድረስ በመሄድ ያሰባሰቡ መሆናቸውን ዛሬ በስልክ ለቪኦኤ ተናግሯል። የገቢ ሰብሳቢ ቡድን አባል የሆነው ወጣት አስማማው ድረስ ገቢን ለማሰባሰብ ያነሳሳቸውን መሰረታዊ ጉዳይ አስረድቷል።
ያለው ወቅታዊ ሁኔታ በጣም ከባድ ነው። ሰው እየተዘናጋ ነው ያለው። አሁንም እንደምንመለከተው ጥንቃቄዎችንም እያደረገ ያለ ማህበረሰብ ጥቂት ነው። የሚመጣውንም አደጋ እየተገነዘበው አካል ውስን ነው። እኛ ግን በጋራ ቁጭ ብለን ካወራን በኋላም ይሄ አደጋ ቢመጣ ምን ያህል ጉዳት አለው የሚለውን ስናስብ ደንግጠናል ሁላችንም። ሰውን በዛ መጠን ማስተመቻል አለበት። ምናልባት ልንቆጣጠረው ማንችለው ሰብአዊ ቀውስ ውስጥ ልንገባ ስለምንችል ያ በሰፊው በመንግስት አካላትም በግለሰቦችም የሀብት ማስተባበብና የማጠራቀም ስራ ከዛ ችግሩ ሲከሰት የዳዳ አቅም የሌለውን እየለዩ መደገፍና ህይወትን የማቆየ ስራ ልንሰራ ይገባል የሚለው ነው እኛን ያነሳሰልና ወደዚህ ተግባር ያስገባን ማለት ነው።
30 በጎ ፈቃደኛ ነጋዴዎችና 50 ወጣቶችን የያዘው ይሄው ቡድን ሁለት አላማዎችን ይዞ መንቀሳቀሱንም ተናግሯል።
አንደኛው ገቢ ማሰባሰቡ ነው። ሁለተኛው ደግሞ የግንዛቤ ፈጠራ ነው። አሁን ያልኩ ከ50 ወጣት 20ው ወደ ገቢ ማሰባሰብ ነው የተሰማራው። 30ው ደግሞ በራሱ ላይ ሌላ 50 ጀምሮ በየሰፈሩ በየመንደሩ የግንዛቤ ማስ መጠበቅ ማህበራዊ ርቀት ነው እጄ መታጠብ ባህል ደግሞ አዲስ ቢሆንብንም እንድናዳብር እየሰሩ ነው ያሉ።
ከበጎ ፈቃድ ያነጋሪዎች ካታያሮም ምንጭ ከተማ ነዋሪዎች ካላቸው ላይ ሳይሰስቱ የተለያዩ ድጋፎችን ያደርጉ መሆናቸውን ተናግሯል። ከሁሉም በላይ ግን ሎተሪ በመሸጥ ራሱንና ቤተሰቦቹን የሚያስተዳድረው የአርባ ምንጭ ከተማ የበረ ቀበል ነዋሪ የሆነው የወጣት በርገኖ ዳዊት ቡቡ ልብ ገራገርና ለጋሽ ጆች ብርታት እንደሆናቸው ገልጠዋል።
በሎተሪ ስራ ላይ የሚተዳደርግለት አንድ ኩንታል በቆሎ ማሰጭቶ ሰጥቶናልና ከምንጠብቀው በላይ ከህብረተሰቡ በጣም ደስተኛ ሆኖ ወንድሞቻችንን እናግዛለን ብሎ በጣም ከፍተኛ አስተዋጽኦ ያደረገ ነው። ከምንጠብቀው በላይ ነው እየተሰጠ ያለውና ከውጭ ሀገርም የአርባ ምንጭ ተወላጆች ስልክ እየደወሉ ቃል እየገቡልን ነው። የንግዱ ማህበር ከትንሽ ነጋዴ ጀምሮ ሁሉም ሰው በጥሩ ሁኔታ የተባበረበት ያለ ነውና እኛ በጣም ደስተኞች ነን ለወገኖቻችን ይህን በማድረጋችን።
ከዚህ ከኮሮና ቫይረስ ጋር በተያያዘ የኢትዮጵያ ማሪ እያደረጉ ወቀሳ ቀርቦባቸዋል። እናንተ ግን በአንጻሩ በዚህ አይነት ተግባር ውስጥ ነው ያላችሁትና
የንግድ ማህበረሰብ የሚገባውን ትርፍ ማግኘት አለበት፣ ከሚገባው ትርፍ ላይ ማግኘት የለበትም። እንዲያውም በዚህ ጊዜ በጣም ጎን ለጎን ተደጋግፈን መስራት የሚገባን ጊዜ እንደሆነ እኛ የምናምነው። ይህን በፈጸሙ አካላት ላይ መንግስት ጎን ለጎን እርምጃዎችን እየወሰደ ነው። እኛ ግን በአርባ እንደ አርባ ምንጭ ከተማ ግን ያገኘ ነው ተገላቢጦች ነው። ገበያ ላይ ቁጭ ብሎ የሚቸረችር ሰው አንድ ጆግ በቆሎ እየሰፈረ አርባ ምንጭ ከተማ ፌቻ ገበያና ጭቀላ ገበያ ላይ ሁሉም እንዳቅሙ ከታች እስከላይ ሳልል ማለት ነው ባህሉ አይነቱን ያስመሰከረበት። እኛም እንደነጋዴ ደግሞ በራችንን ዘግተን የሆነ ነገር ይዘን ብንገባ ላጣው የዕለት ገቢ ለሚተዳደረው ህዝብ ድጋፍ ማድረግ ስላለብን በቁርጠኝነት ድርጅቶቻችንን ዘግተን ይህን ስራ ሰርተናል። አርባ ምንጭ የሰላም የመቻቻል ሀገር ነች። ይህን የሚወድ ህዝብ ሁሉ በጣም ከፍተኛ ድጋፍ እያደረገልን ነው።
ያነጋገረ ወጣት በርገን ነው ስሙ። ይህን አደረገ ተብሎ እንዲጠራ ባይሻም ለራሴ ሲል ያደረግኩት ደግነት ነው ስል ተናግሯል።
አንድ ኩንታል በቆሎ ነው የሰጠሁት። ምንም ተቸግሬ ስላደኩ ወደ ልጅም ስለሆንኩ ብዙ ችግርን አሳልፈን ለዚህም እግዚአብሔርም ስላደረሰን ደግሞ ያሳለፍኩትን ጊዜ ሰው እያሳለፈ እያየው እንዴት ሰትልበል በሚል ነው እግዚአብሔር ከሰጠን ቀንሰን ሰጠንለት በሚል ነው እኔ የሰጠሁት።
በምን ያህል ገንዘብ ነው አንድ ኩንታል በቆሎ ገዝተህ አስፈጭተህ ለዚህ በጎ ተግባር የሰጠኸው?
1,050 ብር ሰውን ከመርዳት አንጻር ለእኔ በጣም ትንሽ። እግዚአብሔር ብሎ ኖሮኝ ብዙ ማለት አሁንም ብዙ ጓደኞች አሉኝ ታልቤር ጎዳና ለማዱ ማቃቸው እነሱንም የሚያስተምራቸው አሉ። ያው ከዛ ደግሞ ባለፈ ብዙ ነገር ባረግን እግዚአብሔር ብሎ እኔና ጤና ተስፈኝ አፍተ እየሰጠኝ ከሄደ ብዙ ልጆችን ማስተማር ምናምን ነው ፈለገ። ይሄ ለእኔ በጣም ትንሽ።
የስራ ሁኔታ ደህንነትን በደንብ መጠበቅ የሚያስፈልግ ነው የሚመስለኝ። ሎተሪ ስታዘዋውር ብዙ ሰው ነው የሚታገኘው። ምን አይነት ጥንቃቄ ነው እያደረክ ያለው?
አንደኛ ነገር አለ እጄ ላይም አፍንጫ ላይ የሚጠቀመዋለን። ሁለተኛ ደግሞ ከሰዎች ብር እንደተቀበል ከዛ በኋላ ብሩን ተቀብ ይሄ እጄ ላይ አልኮል ነፍቼ ነው የእነሱ እጄ ላይ እስክብርቶ ብሰጣቸው የእነሱ እጄ ላይ አልኮል ነፍቼ ነው። ከዛ በኋላ እነሱ ጽፎም ይመልስልኝ በዛ የጠነከኩ ነው። ከዛ ሲቀጥል ደግሞ እኛ የበኩላችን ጥንቃቄ ስናረግ ፈጣሪ ጠብቀናል።
ከነዚህና ደጋግ ካሏቸው መሰል እጆች በአንድ ሳምንት ውስጥ ብቻ ከ1 ሚሊዮን በላይ ብርና የእህል ምግቦችን ማሰባሰባቸውን የተናገረው ወጣት አስማማው ለታለመለት አላማ በሚውልበት ሁኔታዎች ላይ መነጋገራቸውንም ገልጧል።
ሳምንቱን የጀመርነው ስራውን በሴቻ አካባቢ ብቻ ከ420,000 ብር በላይ የሚገመት ሰብስበን ለከተማ አስተዳደሩ አስረክበናል። ዛሬ ደግሞ ሲቀላ አካባቢ በአጠቃላይ ተሰብስቦ ወደ 570,600 አካባቢ የሚገመት የቁሳቁስ እርዳታ አስተባስበን አስረክበናል ማለት ነው። በአጠቃላይ ወደ 1,026,600 የሚሆን ድጋፍ አስተባስበን አስረክበናል።
ለአርባ ምንጭ ከተማና ለአካባቢው ነዋሪዎች ምስጋናቸውን ያቀረቡት የአርባ ምንጭ በጎ ፈቃደኛ ወጣቶችና ነጋዴዎች የኮሮና ቫይረስ በተመለከተ ለኢትዮጵያ ሕዝብ ጥሪ አቅርበዋል።
ሰው አሁንም በደንብ አልነጫም፣ አልተሰማውም፣ የጉዳቱን መጠን አልተገነዘበም። ሌሎች ሀገሮች ምናልባት በቀን ውስጥ ከ900 በላይ እስከ 1,000 ሰው አስክሬን አንስቶ ለመቅበር እየተቸገረ ነው። በእኛ ሀገር የሚኖረው ዘይቤ ደግሞ ስርጭቱ እየሰፋ ከሄደ ጉዳቱ ከፍተኛ ነው። ያለንበት የድህነት ደረጃ ይታወቃል። የሕክምና ቁሳቁስና በቂ የሕክምና ተቋማት እንደውም ሐኪሞች ራሱ የለንም። አሁን መንግስት ራሱ የበጎ ፈቃደኞችን ጥሪ እያደረገ ነው። ይሄ የሚያሳየው ስጋቱ ከፍተኛ መሆኑ ነው። ስለዚህ ሰው አሁንም ይጠንቀቅ።
የአርባ ምንጭ ከተማ አስተዳደር የወጣቶችና ሴቶች ጽህፈት ቤት ምክትል ኃላፊና የወጣቶች ዘርፍ ኃላፊ አቶ ይስሐቅ አብርሃም ከገንዘቡ በተጨማሪ በጎ ፈቃደኞቹ 600 ኩንታል የሚደርስ የምግብ እህሎች ሰብስበው ለከተማው አስተዳደር ማስረከባቸውን ተናግሯል። በተጨማሪም ከነዚህና ከተለያዩ በጎነትና ሰብአዊነትን ካስቀድሞ ለጋሽ አካላት 14 ሚሊዮን ብር የሚደርስ ሀብት ለዚህ ዓላማ ተሰብስቦ በዞኑ ገንዘብ ማሰባሰቢያ አካውንት ውስጥ መግባቱም ተገልጧል። ለአሜሪካ ድምጽ ራዲዮ ዮናታን ዘብድዮስ ሐዋሳም።
አመሰግናለሁ ዮናታን። ተከታዩ ሐኪሙን ይጠይቁ ነው። ዛሬ የለተለት ኑሯችን አካል እየመሰለ ያለው የኮሮና ቫይረስ ወረርሽኝ ባስከተላቸው የጤናና ማህበራዊ ተጽዕኖዎች ላይ ያተኮረ ቃለ ምልልስ ነው ለምሽቱ ሐኪሙን ይጠይቁ ይዞ የቀረበው። አንድ ሰው ለኮቪድ-19 ሲጋለጥ በሰውነት ውስጥ የሚፈጠሩትን ለውጦች የህመም ስሜቶችና በሽታዎች በአንዳንዶች ላይ እስከ ህልፈት ሊዳርግ የሚችለውን አደገኛውን የሳምባ ምች በዝርዝር የተመለከቱት እንግዳችን ዶክተር አሰፋ ጀጃው ዛሬ ደግሞ የወረርሽኙን መልክ ብዙ አንድምታዎች በጽኑ ህሙማን ህክምና አዋቂ አይን ይቃኙልናል። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። ለምሽቱ ያሰናዳውንም በቀደመው ቃለ ምልልሳቸው ከገታበት ጭብጥ ይጀምራል።
ዶክተር አሰፋ ሰውነት የሚታይ ህይወት ጥያቄ ልጠይቀዋል። በእድሜ ዘመኑ ያልታየ ወረርሽኝ ነው ማለት እንችላለን። እንደ ዳር በሽታ ያለው የዛሬ 100 ዓመት የስፓኒሽ ፍሉ በመባል የሚታወቀውን ያለ ግዙፍ ዓለምን ያዳረሰ በሽታ ባለፉት ጥቂት አስርታት ውስጥ አልታየምና ይሄ ሰዓት እንዳንረሳ ሆኖ የሚያልፍ ይመስላል። ምን ያህል የበረታ ጉዳት ያደርሳል? ምን ያህል ሰዎችን ህይወት ማትረፍ ይቻላል? እነሱ ጥያቄዎች እንዳሉ ሆኖ ይሄን ጊዜ መለስ ብለን የምናይበት ግን ሩቅ እንዳልሆነ ቻይና አሳይታለችና ቦራት ውስጥ ተማሪዎችን ክንዋኔዎች የተሰራ ያልተሰራውን የማየት ዕድል ይገጥመን ይሆናል። ከዚያ በፊት ግን ዛሬ ማየት የሚችሉት ካለ ዓለማችን የሚቀይር አጋጣሚ ይመስሎታል? አንዳንዶች እንደሚያስቡት ማስተካከያ የምትፈልግ ዓለም ያለችበት ቦታ ይመስላል። በድክመት የመጡ በተለያየ ደረጃ ባሉ ድክመቶች የተከተሉ ችግሮችን የህይወት ጥያቄ ነው።
ለከለም ይሄ ነገር ብዙ ወደ ኋላ ብለን ለምሳሌ ጥናቶች እንድናይ ይሄ ራሱ ቫይረስ የነሱ ዝርያዎች ችግር ሊያመጣ ይችላል ወደፊት ኤፒዴሚክ ፓንደሚክ ወረርሽኝ ሊያመጣ ይችላል ተብሎ የተጻፉ ጽሁፎች አሉ።
ኮቪድ የሚባለው ያሁኑ ራሱ አይሁን እንጂ እስካሁን ተደጋግሞ የመጡ ሁለቱን ጠቅሰዋል። በዚህ ቫይረስ በራሱ ላይ ተገምቷል ነው ያሉት።
ለከለም እንደውም 2005 ላይ ያንዱ የማይክሮባዮሎጂ ጆርናል ላይ የወጣ ከዛም አልፎ የቻይና የዌት ማርኬት የሚባለው ያሁን እንስሶች የሚሸጡበት ገበያ ከዛ የሚደረገው ብዙ የቫይረስ ጥናቶች አድርገው አደገኛ ነው፣ ከዚህ የተነሳ ወረርሽኝ ሊመጣ ይችላል ብለው ሳይንቲፊክ ሰዎች ጽፈዋል። ስለዚህ በጊዜው የሚገባውን ነገር አላረግም። ሁለተኛ ምንድነው የአሁኑ ወረርሽኝ እንደሌሎች ለየት የሚያደርገው ዓለማችን ሌላ ነች። አሁን በጣም ትልቅ የህዝብ እንቅስቃሴ ነው ያለው ከዳር እስከ ዳር። አውሮፕላኑ ዓለምን ከላይ እስከ ታች አገናኝቷል። ክሩዝ እንኳን ይሄ የመርከቡ ስት እንኳን ሰው ክሩዝ ላይ ያለ የሚኖር ነው የሚመስለው በየቦታው። እነዚህ ሁሉ ነገሮች ናቸው እንግዲህ በፍጥነት እንዲዛመት ያደረጉት እንጂ ወረርሽኝ ይመጣል ተብሎ ተጠብቋልም ወደፊት ጥንቃቄ መደረግ አለበትም ተብሏል። እነሱ ግን አልተደረጉም። ይሄ አሁን ትልቅ ደወል ነው። እንቆጣጠረዋለን፣ እናልፈዋለን። ብዙ ወረርሽኞች ሄዷል። ስፓኒሽ ፍሉ ለምሳሌ 30-50 ሚሊዮን ህዝብ ላይ ጨረሰው። ያኔ እንኳን ብዙ እንትን ነገር በሌለበት ብዙ ኮሚኒኬሽን። ይሄኛው ግን አንደኛ እሱን ለማዳን አሁን ከፍተኛ ርብርብ በሁሉም አቅጣጫ እየተደረገ ነው። በክትባት ፍለጋ በአብዛኛው ክትባት ነው። መድኃኒት እንኳን ለቫይረስ ብዙ ጊዜ ሶሉሽን ሆነ አያውቅም። ኤችአይቪ ሌላ ኮምቢኔሽን መድኃኒቶች እየተወሰደ ያሉ ሜዥሮች፣ እነዚህ ሁሉ ነገሩ ግን ትልቅ የማንቂያ ደወል ነው። ምክንያቱም ገና ወረርሽኞች ወደፊትም ሊመጡ ይችላሉ። አኗኗራችን መቀየር አለበት። ለወደፊት ማሰብ መቻል አለብን። ብዙ የሳይንስ ሰዎች የሚሰጡትን ትንበያ የፖለቲካ ሰዎች ሌሎችም
መስማት አለባቸው።
እንዲያውም አንዳንዴ ለምሳሌ ዛሬ ዲስከስ ያደረግን የነበረው ሳይንቲስቶች መምራት አለባቸው የፖለቲካውን ጥሩን ይሰጋሉ አለመክለያል ያሊቱን ያውቁታል። የፖለቲካ ሰዎች የሚያዩት የቅርቡን ብቻ ሊሆን ይችላል፣
የሚቀጥለው ምርጫ ብቻ ሊሆን ይችላል።
አስተሳሰባችን ሁሉ የሚቀይር
ይህን ፕሮግራም የሚከታተሉ ከራሳቸውም ጋር ከጓደኞቻቸው ከቤተሰብ አባላትም ጋር እንዲነጋገሩ ጭምር የህይወት ጥያቄ ብያለውና በአገር ደረጃ በዓለም አቀፍ ደረጃ እንደ ህብረተሰብ ያለውን እይታ ነው የተመለከት ነው። ማንቂያ ደወል ይሆናል ብለዋል። ማስተካከያ ይፈልጋል እና ይሄ ማስተካከያ ብዙ የተዛቡ መንገዶችን ለማስተካከል እንደሚረዳ ይታሰባል። በግለሰቦች ህይወትስ ሰዎች የግል ህይወታቸውን ካደጋው ከሞት ንቅንቁ ባሻገር ላንዳንድ ነገሮች ያለንን ግምት ለህይወት እንሰጠውን ትርጓሜ እንዲህ ያለው ፈታኝ ነገር ሲመጣ ወደ ውስጥ ማየት መመርመር እድል ይሰጣልና ለፈቀዱና ለደፈሩ እንዲደፍሩ ሌሎችም እንዲያዩ ጭምር ምን ይታየታል? የግለሰቦችንም የህይወት ምልከታ የመቀየር እድል ይኖራል ይላሉ?
አለው። አንደኛ የሰው ልጅ በተለይ ትብት ኮንቴንት የሚያለው አይነት አስተሳሰብ ነው ያለው። ዓለምን የሚቆጣጠር እሱ የሚገዛ ነው የሚመስለው። አንድ ቫይረስ ግን እንዴት ልትረብሸው እንደምትችል ያው ያየ ይመስለኛል እያንዳንዱ ሰው። እና ሰው በቤተሰቡም ደረጃ ጊዜ ማጥፋት አለበት። ከቤተሰቡ ጋር አረጋውያኖች እንደዚህ ጨዋጨር ሊሆን እንደሚችል ማወቅ አለበት። ጊዜ ማጥፋት አለበት ከእነሱ ጋር። ዓለምም ርብርቡና ሩጫው በአብዛኛው ማቴሪያል የምንለው አይነት ነገር ላይ ነው።
በአማርኛ እንድትለው
ነገሮች ላይ ነው ሰው የሚያተኩረው በብዛት እንደዚህ መሆን የለበትም። ዓለማችን ደግሞ በጣም ፍጥረት ራሱ ባላንስ የሚጠይቅ ነገር ነው። አፈጣጠር እና ዓለምንስ እየመነጠርን ነው ወይ ደኑን በላሸን ነው ወይ የዶር አራዊቱን አዋፉን ምኑን ባላንሱን እያዛባው ነው ወይ? በተለይ ሶስት አራት ጊዜ ነው ይሄ አሁን የቫይረስ ወረርሽኝ በዚህ ያት 20 ዓመት ውስጥ የመጣው ኮሮና ጋር የሚመሳሰሉ ነገሮች ለምን? እና ብዙ ነገሮች ወደኋላ ብለን እንድናስብ ኑሯችንን ወደ ቤዚክ ወደምንለው አለ አይደለም እንደው የትኛው ነው አስፈላጊ ነገር ወደሚለው ነገር እንድናተኩርም ያደርጋል። ሁለተኛ ጥቅተኛ ጊዜ አንድ ወረርሽኝ መጥቶ ስንት ሰባት ጊዜ ሊያድግ እንደሚችል ራሱ ይሄ እኮ ሻክ ነው። አስደንጋጭ እና ወደኋላ ህብረተሰብ መሆኑን ማወቅ አለበት። እና የትኛው ህብረተሰብ ደግሞ የእኛ አካል መሆኑን ማወቅ አለበት። በዓለም ላይ የትም ቦታ የሚደርስ ነገር ያን ሰው ሌላ ቦታ ላይ ያለን ቢሆን እንደሚመለከተው አለበት። እና ያለን ኮመን ዩኒቨርሳል ጎል ነው። በተለይ አንዳንድ ሰው በትንሽ ነገር ወይ በዘር ወይ በሃይማኖት ወይ እንደኛ ሀገር ደግሞ በክልል በምናምን እንደዚህ በሚያደርግበት ጊዜ ዓለም ራሷ እኮ አንድ ትንሽ ነገር ናት። ይኸው እንግዲህ አንድ ነገር መጥቶ ዩኒቨርስን አለፍ ብሎ እንዲያስብ የሰውን አስተሳሰብ በጣም ሰራሰፍ የሚያደርገ ይመስለኛል።
ዶክተር አሰፋ ጀጃው የኮሮና ቫይረስ ኮቪድ-19 ፈተናዎችና ይልቁንም በሳምባ ላይ የሚያደርሰውን ጉዳት እስከ ህይወት ጥያቄዎች ድረስ ሰፊ ውይይት አድርገናል። ሌላ አጋጣሚ ተመልሶ ሌላ ውይይት እንደማገኘው ተስፋ አድርጋለሁ። ለአሁኑ ግን ለጊዜው አመሰግናለሁ። እግዚአብሔር ይስጥልኝ።
አመሰግናለሁ። በእኔም በኩል አሉላንና ዶክተር አሰፋ ጅጃውን። የተከበራችሁ አድማጮች፣ ከዶክተር አሰፋ ጋር የተደረገው ቃለ ምልልስ ሙሉን ከዌብሳይታችንና ከፌስቡክ ገጻችን ታገኛላችሁ። ወደ ተከታዩ ቅንብር እንለፍ። በ1771 ዓመተ ምህረት ወደ ኢትዮጵያ የዘለቀው ስኮላንዳዊ ሀገር አሳሽ ጀምስ ብሩስ በወቅቱ ኢትዮጵያ ውስጥ በተለይ ጎንደር አካባቢ ከፍተኛ ወረርሽኝ ተከስቶ ለበርካቶች ሞት ምክንያት መሆኑን ዘግቧል። በ1860ዎቹም ፈንጣጣ ብዙዎችን ገድሎ የብዙዎችን አካል አጉድሎ ጠባሳውን ጥሎ እንዳለፈ ፈረንሳዊው አርኖልድ አባዲ ጽፏል። በተለመደው አጠራር የህዳር በሽታ የሚባለው ከአዲሱ ኮሮና ቫይረስ ጋር ተመሳሳይነት ያለውና ያንንም ዓለምን ያዳረሰውና እንዲሁ የፈጀው ስፓኒሽ ፍሉ የሚባል በሽታ የዛሬ 100 ዓመት ገደማ ተከስቶ ያደረሰው መጠነ ሰፊ ጉዳት በሰነዶች ሰፍሮ ይገኛል። ወረርሽኞቹን ከዚያ የከፋም የህይወት ጥፋትን እንዳያስከትሉ ቤተ እምነቶችና የሃይማኖት አባቶች ብዙ ጥረዋል፣ ብዙ ውለዋል እየተባለ ይነገርላቸዋል። የወሎ ሪፖርተራችን መስፍን አራጌ ያዘጋጀውን እናዳምጥ።
ኢትዮጵያ በርካታ ሺህ ዓመታትን በተሻገረ ዘመኗ ብዙ ወረርሽኞች እንዳስተናገደች የታሪክ መዛግብት ይዘክራሉ፣ ምሁራን ያስረዳሉ። እንደ ዘመኑና እንደ ወረርሽኙ አይነት የጉዳቱ ስፋት ቢለያይም ሁሉም አሳዛኙን ጠባሳ ጥለው አልፈዋል። ግን ወረርሽኞቹ የብዙዎቹን ህይወት እንዳይቀጥፉ የቤተ እምነቶች፣ የሃይማኖት አባቶችና የግለሰቦች ሚና የማይተካ አስተዋጽኦ እንደነበረው የታሪክ ምሁሩ ዶክተር ምስጋናው ታደሰ ይገልጻሉ።
የእምነት ተቋማት እንዲህ አይነት ወረርሽኞች ሲነሱ በተለይም ደግሞ እንግዲህ እኔ በቅርበት የማውቀው እና ያደኩበት የኢትዮጵያ ኦርቶዶክስ ቤተክርስቲያን መንፈሳዊ ሐኪምናት ዘመናዊ ህክምና ባልነበረበት ዘመናዊ ሐኪም ባልነበረበት ሁኔታ ተጨነቀ የሚስማማባት የታመመ የሚፈወስባት ሳይኮሎጂካል ቴራፒ የሚሰጥባት ተቋም ነች።
ስነልቦናዊ ህክምና
እውነት ነው። ስነልቦናዊ ህክምና እንደዚህ አይነት ከፍተኛ ስርጭት ያለው ወረርሽኝ በሚነሳበት ጊዜ በኢትዮጵያ ኦርቶዶክስ ቤተክርስቲያን የመጀመሪያው ወረርሽኙ እየተከሰተ ባለበት ሁኔታ ጸሎት ነው የሚታወጀው። ምዕመናን ተሰብስበው ምህላ እንዲያደርሱ እንዲማለሉ ይደረጋል። በሌላ በኩል ደግሞ እንዲነጹ ታጠቡ። ምናልባት አስተውለ ከሆነ እዚህ ቅዳሴ ላይ ካህናቱ ቢያንስ ሁለት ሶስት ጊዜ ይታጠባሉ። ቅዳሴ ሲጀምሩ ይታጠባሉ። በመሀል ንጹህ ያልሆነ አይቅረብ እያሉ ይታጠባሉ። በመጨረሻ ደግሞ ቅዳሴ ጨርሰው ሊያቆርቡ ሲሉ ይታጠባሉ። ስለዚህ ከመንጻት ጋር ከንጽህና ጋር የተያያዘ አስተምህሮ ያላት ቤተክርስቲያን ነች። በመሆኑም እንዲህ አይነት ወርች ሲነሳ ምዕመናኑ እንዲነጹ ይታጠቡ፣ ንስሐ እንዲገቡ እንዲመለሱ ይደረጋል።
በኮተቤ ሜትሮፖሊታን ዩኒቨርሲቲ የምርምር ጥናት ክትትልና ተግባራ ዳይሬክተሯ ዶክተር ሩቢያ ሐሰን ቀደም ባሉት ጊዜያት ለህይወት ስጋት፣ ለአካል ጉዳት፣ ለአገር ማዕት የሆነ ፈተና ሲመጣ የእስልምና እምነት ተከታዮች ያደርጉታል ያሉትን እንዲህ ይገልጻሉ።
ሙስሊሞች እንዲህ አይነት ችግር ሲገጥማቸው፣ በተለይ ወሎ አካባቢ ያሉ ሙስሊሞች እንዲህ አይነት ነገር ሲገጥማቸው ተውበት የሚባል አለ። ተውበት ማለት ይቅርታ ነው። ፈጣሪ ሰራነው ስራ በጣም ያልወደደው ነገር አለ፣ ስለዚህ ይህንን እንደ መቅሰፍት ልቆብን ነው ብለው ስለሚያስቡ ወደ ተውበት ወደ ይቅርታ በግለሰብ ደረጃ በማህበረሰብ ደረጃ ተውበት ያደርጋሉ ማለት ነው። ይቅርታ ይባባላሉ፣ አፉ ይባባላሉ። የመጀመሪያው ይሄ ነው። ሁለተኛው ብዙ ጊዜ አርብን ሰላት ተደርጎም ተብሎ ሰደቃ ይደረጋል። ማለት ሚስኪኖችን ራሳቸውን በአግባቡ መመገብ የማይችሉ ድሆችን ፈልጉት ነገር ይሟላላቸዋል፣ ምግብ ይዘጋጃል፣ አንድ ላይ ሰደቃ ይበላና በአንድ ላይ ሆኖ ጸሎት ይቅርታ ይላሉ ማለት ነው። ይሄ ግን የሚደረገው ወረርሽኙ ገብቶ የተያዘው ማህበረሰብ ለብቻ ተገልሎ ተቀምጦ ነው።
በጸሎት መሰባሰቡ አደጋ መቀራረቡ ጉዳት የሚያስከትል ከሆነ ቤተ እምነቶች ቀዳሚው ምክራቸውም ተግባራቸውም ሰዎች ርቀታቸውን ጠብቀው እንዲቆዩ ማድረግ ነው።
ወረርሽኙ የተስፋፋ ብዙዎችን እያጠቃ በሚሄድበት ጊዜ ግን አማኞች በየቤታቸው እንዲቀመጡ ነው። ካህናቱ ደግሞ የዞሩ የበሽተኛውን ቤት ወይም ደግሞ ሰፈሩን መንደሩን እንዲያጥኑ ይደረጋል። ይህ እንግዲህ መጽሐፍ ቅዱሳዊ መሆኑን እናገኘዋለን። በመጽሐፍ ቅዱስ ስለ ጥንቃቄ፣ ስለ ንጽህና፣ ወረርሽኝ በሚከሰትበት ጊዜ ደግሞ በቤት ውስጥ መቀመጥ እንዳለብን ያስተምራል። እንደው ለምሳሌ ያክል በኦሪት ዘጸአት ምዕራፍ 12 ላይ ስናነብ እስራኤላውያንን ከግብጽ ለማውጣት በግብጻውያን ላይ የተለያየ ወረርሽኝ ወይም ደግሞ መቅሰፍትና ማዕት በሚመጣበት ጊዜ የመጨረሻው መቅሰፍት ሞተ በኩር የሚባል የግብጻውያንን የመጀመሪያ ልጆች የገደለ በዛን ጊዜ እስራኤላውያን እንዲያደርጉ ከተነገራቸው መመሪያዎች አንዱ በቤታቸው እንዲቀመጡ ነው።
እንደውም ምንድን ነው ያሉኝ አንዱ ሸህ፣ በዚህ አይነት ነገር ሲከሰት በርቀት ሆኖ በወንጭፍ የሚጠብቃለ ነው ያሉት። እንዳይገባ ሌላው ሰው ማለት ነው። እምቢ ብሎ የሚገባ ከሆነ ኢንፌክትድ ሆኖ ማህበረሰቡን ይበክላል ተብሎ ስለሚታዘብ በወንጭፍ ነው የሚጠበቁት አለ። በሩ ላይ የሚገቡት ትሪት የሚያደርጓቸው ሰዎች ብቻ፣ ምግብ የሚያቀብሉ ብቻ፣ በርቀት ነው። እነዛ
አንዳንዶች ክፉ ዘመን፣ የተወሰኑት ደግሞ ታላቁ ረሃብ እያሉ የሚጠሩትና በ19ኛው መቶ ክፍለ ዘመን መጨረሻ የተከሰተው ቸነፈር በኢትዮጵያ ብዙ ህይወትን ያስከፈለ ብዙ ቀንድ ከብቶችን የጨረሰ ነበር። ወቅቱ የመሃል ሀገር ህዝብ ይልሰው ይቀምሰው ተቸግሮ በረሃብ ሲጎዳ ዳግማይ አጼ ምኒልክ ከኦጋዴን አካባቢ የእንስሳት ግዢ እንዲፈጸም በማድረግ የቀንድ ከብት እጥረቱን ለመቅረፍ ሞክረው ነበር። ጊዜው ረሃቡ ባመጣው ችግር እዚያም እዚህም በሽታ የተስፋፋበት ነበር። የከብት ግዢና ሽያጩን በበላይነት እንዲያስተባብሩ የተመደቡት የንጉሠ ነገሥቱ ባለሟል አዛዥ ወልደ ጻድቅ በወቅቱ የከወኑትን አርአያነት ያለው ተግባር በወሎ ዩኒቨርሲቲ የታሪክ ምሁሩ ፕሮፌሰር ጋሻው መሐመድ እንዲህ ይዘክሩታል።
የተመደቡለትን ይዞ ሲሄድና ሲመጣ በነበረበት ወቅት ያው አብረውት የነበሩት ወታደሮች ብዙዎቹ ለህልፈት ይዳረጋሉ። እሱ ደግሞ በአጋጣሚ በበሽታው ይያዛል። አሁን በበሽታው ከተያዘ በኋላ ምንድን ነው ያደረገው? አንደኛ ከኦጋዴን የመጡ ከብቶች ሌላ ቦታ ከመበተናቸውና ሌላውን ከመበከላቸው በሽታውን ከማሰራጨታቸው በፊት በቀጥታ ከብቶቹ አፋር ከሌላው ጋር በማይገኙ ቦታ ውስጥ እንዲቀመጡ አስደረገና ያ የንግድ መስመር ግንኙነቱ እንዲቋረጥ አደረግ። ማንም ሰው ወደ ኦጋዴንም ሂዶ ከብት እንዳያመጣ፣ ከኦጋዴንም ወደ ላይ ከብት እንዳያመጣ ማለት ነው።
የአዛዥ ወልደ ጻድቅ ሁለተኛ ተግባር ግን ራስን ከልሎ የማቆየት ውሳኔ ነው።
ይህ በሽታ ተላላፊ መሆኑን አውቅ ያለሁኝ፣ ተላላፊነቱም ደግሞ በንክኪነት ነው። ስለዚህ ራሴን አግልዬ መቀመጥ አለብኝ፣ ከማንም ልገናኝ አይገባም ይልና ድንኳኑን ይዞ ጫካ ይገባል። ምኒልክ ዴኒ ያለውን ወልደውን በዚህ በበሽታ ተነጠቀ ምን ዋጋ አለው? እኔስ በሽታውን ለሌላ አራምቼ በሞትስ ምን ፋይዳ አለው? ስለዚህ ጫካ ብቻ ራሴን አግኝቼ ከማንም ሳልገናኝ እየጸለይኩኝ መቀመጥ ይሻላል። ከዛ በኋላ ሰውዬ በአጋጣሚ ይተርፋል።
በደሴ ከተማ ነዋሪ የሆኑት የእድሜ ባለ ጸጋው በሽር አርጋው በዘመናቸው የደረሱበትን ሲተርኩ በወረሄመኑ አካባቢ የጉንፋን ምልክት ያለው ዘልስ የተባለ በሽታ ብዙ ጉዳት አስከትሏል። ጉዳቱ ካስከተለው በላይ የከፋ እንዳይሆን ያስቻለው ግን በአካባቢው ያሉ የሃይማኖት አባቶችና የባህል ሕክምና ዋቂዎች በሰጡት ጥልቅ ትዕዛዝ እንደሆነ ይጠቅሳሉ።
አቦቶችን አንድ ዘበን በ54 እንዲያው እንደ ዘልስ ገብቶ አራት ሰው አልቀዋል። ለዛን ጊዜ የሀገር ባል ሚዲያ ሰዎች ነበሩ እና ሊበትዬ የሚባሉ ነሸሁመድ የሚባሉ ሰዎች አሉ ያላ ሰዎች እነሱ ዘንድ ይከዳሉ፣ የሚታጠን ይሰጣሉ። አትረባረቡ ነው የሚሉት።
ምን ማለት ነው አትረባረቡ?
ገለል በሉ፣ ተቀናነሱ። አሁን እኮ የዛ አይነት እኮ ነው መንግስት የሚለው፣ አትጨባበጡ፣ ታጠቡ የሚሉት እነዛ የሚዛን ጊዜ አትረባረቡ፣ አንድ ላይ መሆን ወረርሽን ማባባስ እንጂ ውጤት የለውም እያሉ ይመክራሉ። ይሻሻል።
ወረርሽኝን ማህበራዊ ርቀትን በመጠበቅ መከላከል ሃይማኖታዊና ታሪካዊ መሰረት ቢኖረውም አሁን የሃይማኖት አባቶች ምክር እየተገፋ መምጣቱ ያሳስባል ይላሉ ዶክተር ሮቅያ።
ፈጣሪ በየቤታችን ያለው ከራሳችን ቅርብ ነው፣ ከትንፋሻችን ቅርብ ነው። ይሄን የሃይማኖት አባቶቻችን እየነገሩ ነው። ግን ያንንም ቢሉ ነው ሰው ወደ ሃይማኖት ቦታዎች የሚሄድ ነገሮች ነው ያለው፣ ተቃራኒ ማለት ነው። እንግዲህ አላዋቂ የምንላቸው በእኛ አስተሳሰብ ስንት ገብተው ያልተማሩት የኛ ማህበረሰቦች የሚያሳዩት የሃይማኖት አባቶች የሚነግሯቸውን ሰምተው የተባሉትን ተከልክለው ነው እንደዚህ አይነት ወረርሽኞችን በጣም ሳይስፋፉ የሚያጠፉት የነበረ። ሕክምና ባለሙያ የሚነግረንን የሃይማኖት አባቶች የሚነግሩንን እንጂ እያልን እየሄድን ያለ ነው እና ልክ እነሱ በወንጭፍ ሲጠቀሙ እንደነበረው አሁንም ትንሽ እርምጃ መውሰድ ያስፈልግ ይመስለኛል።
አንድ የመቶ አመት ሽማግሌ የ22 አመት ወጣት አባባር ነው ስንት ነው አለ። እሳቸው 100 አመት አሉ። ረግኛ እየተጨነቅን አንቱ ይህን ያህል ኑሮ አለሳ በዳለ የጠጋ ነው አላቸው። አላ ሰጥቶኛል አሉ። ተላላህ ኑሮዋል። እሱ ብቻ አይደለም የሚየገደብኩን ነው ተሚጠላበት ተሚፈራበት እያቆምኩ ነው እና የምየረጃሁን ነው 100 አመት ያኖረኝ። ወረሺ ቤት የቤል ቤት እሳት የሚፈራ ነገር አልገባም አሉ ሳሉ።
ለአሜሪካ ድምፅ ሬዲዮ መስፍን አራጌ ነኝ ከደሴ።
አመሰግናለሁ መስፍን ለቅንብሩ። አሁን ጥቂት ሙዚቃን ጋብዛችሁ
ጫካ ሆነ ወይ ሸለቆ
የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና ከየቤታችን ከምንሰራበት ሆነን እንዲሁም በኢትዮጵያም በዓለም ዙሪያም በየመስኩ ከመላ ባልደረቦቻችን ስም ለዚህ ምሽት የምንሰናበታችሁ ፕሮዲውሰሯ ብርሃን ኃይሉና እኔም ማስተናጋጃችሁ ሰለሞን አባተንን አብራችሁን ስለቆያችሁ እናመሰግናለን። ከኛ ቀጥሎ የትግርኛ ዝግጅት ይቀርባል። በእኛ በኩል ሰላም ጤና ይስጥልኝ።